The Voice of America. ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
ይህ አውሮፕላን ጣቢያ መሰረታዊ የሆኑ ምክንያቶች ስላሉት ነው የተገነባው።
አቶ ኃይለ ማርያም ደሳለኝ የኢትዮጵያው ጠቅላይ ሚኒስትር የጅማ አባጅፋር አውሮፕላን ጣቢያን መርቀው ሲከፍቱ ከተናገሩት የተወሰደ ነው። ዝርዝሩ በእለቱ አብይ ርዕስ ይዘረዘራል።
በደቡብ ሱዳን አማጽያን በአገሪቱ ዋና ይዘት ማውጫ መስኮች አቅራቢያ የሚገኝ አንድ ማጣሪያ መቆጣጠራቸው ተሰማ። የብሩንዲው ፕሬዚዳንት ፔሬ ንኩሩንዚዛ ዛሬ ማክሰኞ ለአገሪቱ ሕዝብ ንግግር ሊያደርጉ ነው። ለሶስተኛ ጊዜ እንዳይወዳደሩ የሚካሄድባቸውን ሕዝባዊ ተቃውሞ ደግሞ እንደቀጠለ ነው። ከርዕሰ ወሬዎች ውስጥ ናቸው።
ሌሎች በርከት ያሉ በወቅታዊ ርዕሰ ጉዳዮች ዙሪያ የተነጣጠሩ ዘገባዎችና ቃለ ምልልሶች ለምሽቱ ተይዘዋል። ዜናውን ተከትሎ በሚቀርበው የዜና መጽሔት ትንታኔና በሁለተኛው አጋማሽ እንደ ቅደም ተከተላቸው ይሰማሉ።
ጤና ይስጥልን፣ እንደምናመሻችሁ ክቡራትና ክቡራን አድማጮቻችን፣ ከዛሬ ማክሰኞ ግንቦት 11 2007 ዓ ም ልዩ ዝግጅቶቻችን ጋር የሳምንቱ ተረኛ አስተናጋጆች አሉላ ከበደና
አዲሱ አበበ ከፕሮግራም አቀናባሪያችን ንጉሡ ታምሬ ከስርጭት መሐንዲሱ ኔልሰን ጋር አብረናችሁ እናመሻለን። የሰዓቱን የዓለም ዜና በቅድሚያ እናሰማችሁ። የደቡብ ሱዳን አማጽያን በአገሪቱ ዋና የዘይት ማውጫ መስኮች አቅራቢያ የሚገኝ አንድ ማጣሪያ መቆጣጠራቸው ተሰማ። ሂላሪ ሃውለር ናይሮቢ ከሚገኘው የምስራቅ አፍሪካ ቢሮአችን ዘገባ ልካለች። ዘገባውን አጠናቅሮ ሊያቀርብልን ሰለሞን አባተ ይገኛል። ቀጥል ሰለሞን።
በላይኛው ናይል ስቴት ውስጥ የሚገኘውን የከርሰ ምድር ዘይት ማጣሪያ መያዛቸውን የተናገሩት የደቡብ ሱዳን የቀድሞ ምክትል ፕሬዚደንት የዶክተር ሪያክ ማሻር ታማኝ ኃይሎች ቃል አቀባይ ጄምስ ዳክ ናቸው። ማጣሪያው የሚገኘው ግዙፍ ከሆኑት የከርሰ ምድር ዘይት ብዝበዛ መስኮች አንዱ በሆነው ፓሎች ነው። ማጣሪያውን የተቆጣጠሩት መንግስቱ እየተካሄደ ላለው የእርስ በርስ ግጭት የሚያውለውን ከነዳጅ ገቢ የሚያገኘውን ገንዘብ ለማቋረጥ መሆኑን ዳክ ተናግረዋል። ደቡብ ሱዳን የሚገኘው የመንግስታቱ ድርጅት ልዑክ ጽህፈት ቤት ቃል አቀባይ አሪያን ኬንቲየ ማጣሪያው በአማጽያኑ እጅ የመውደቁን ዜና መስማታቸውን ገልጸው እውነት ስለመሆን አለመሆኑ ከመናገር ግን ተቆጥበዋል። በሌላ በኩል ግን አንዱም ደቡብ ሱዳን ውስጥ የሚገኝ የዘይት ማጣሪያ እንደማይሰራ ጁባ የሚገኘው ሱድ ኢንስቲትዩት ተንታኝ ጆክ ማዱት ጆክ አመልክተው፣ ሁኔታው ግን እዚያ በተፈጥሮው ዘይት ብዝበዛ ላይ የተሰማሩ የውጭ ኩባንያዎችን ሊያስደነብርና ሀገሪቱንም ወደፊት ሊጎዳ ይችላል ሲሉ ስጋታቸውን ገልጸዋል።
እዚያ በሚንቀሳቀሱ የዘይት ኩባንያዎች የመተማመን ስሜት ላይ ጫናዎችን ሊያሳድሩ ይችላል። ዘይቱን እያወጡ ከመቀጠልና ሰራተኞቻቸውን ከሀገር ከማውጣት አንዱን ለመምረጥ እንዲገደዱ ሊያደርጋቸውም ይችላል። ምክንያቱም አማጽያኑ ወደ ዘይት ማውጫ መስኮቹ እየቀረቡ በሄዱ መጠን ኩባንያዎቹ ምርቱን እያቋረጡ ሰዎቻቸውን ከአደጋ ማሸሽ ነው የሚፈልጉት።
የዘይት መስኮቹንና ተቋማቱን ከጉዳት ለማዳን ኩባንያዎቹ እየዘጉ ሰራተኞቻቸውን እንዲያወጡም አማጽያኑ መጠየቃቸውን ቃል አቀባዩ ዳክ ተናግረዋል። በደቡብ ሱዳን ወገኖች መካከል ተኩስ የማቆም ስምምነቶች በተደጋጋሚ ቢደረሱም በተደጋጋሚ እየተጣሱ ቆይተዋል። ባለፈው አርብ አማጽያኑ ማካላል ከተማ ላይ ጥቃት ሰንዝረዋል። የምስራቅ አፍሪካው የጋራ ልማት ባለሥልጣን ኢጋድም የመንግሥቱ ወታደሮች ሲቪሎችን ኢላማ አድርገው የሰብአዊ መብቶች ረገጣዎችን ፈጽመዋል ሲል ከሷል። በተለይ ደግሞ ሕፃናት ኢላማና ሰለባ የሆኑ መሆናቸውን በመግለጽ የተባበሩት መንግሥታት ድርጅት የሕፃናት መርጃ ፈንድ ዩኒሴፍ አቤቱታ እያሰማ ነው።
እናመሰግናለን ሰለሞን። የቡሩንዲው ፕሬዚዳንት ፒየር ንኩሩንዚዛ ዛሬ ማክሰኞ ለአገሪቱ ሕዝብ ንግግር ሊያደርጉ ነው። ለሶስተኛ ጊዜ እንዳይወዳደሩ የሚካሄድባቸው ሕዝባዊ ተቃውሞም እንደቀጠለ ነው። ከቤተ መንግሥታቸው ይፋ በሆነ መግለጫ መሠረት ንኩሩንዚዛ በራዲዮና በቴሌቪዥን የሚያደርጉት ንግግር በአገሬው አቆጣጠር ማታ 2 ሰዓት ላይ ነው። ለሶስተኛ ጊዜ መወዳደራቸውን የሚቃወመው ሕዝብ ግን እቅዳቸውን እስካልተዉ ድረስ እንቀጥላለን ባይ ነው። ፔርን ክሩንዚዛ ባለፈው ሳምንት በቡሩንዲ ጉዳይ ላይ ታንዛኒያ ውስጥ የሚካሄድ አንድ ስብሰባ ለመካፈል እግራቸው ወጣ እንዳለ መፈንቅለ መንግስት ተሞክሮባቸው ግን እንደተረፉ ይታወሳል። እናም ወደ አገር ሲመለሱ መንግስታቸውን ለመገልበጥ የዶልተውን መፈንቅለ መንግስት ያከሸፉትን ወታደሮች አመስግነው ዶልተውብኛል ያሏቸውን ደግሞ አስረዋቸዋል። በቁጥጥር ስር ከዋሉት መካከል ያኔ ማለት ነው የቀድሞ ፖሊስ አዛዥ፣ የቀድሞ መከላከያ ሚኒስትርና የመፈንቅለ መንግስቱ አፈጉባኤ ይገኙባቸዋል። ትናንት ሰኞ የተካሄደው አፍሪካን ግሬት ሌክስ ማለትም የአፍሪካ ታላላቅ ሐይቆች ጉባኤ ቡሩንዲ ውስጥ ያለው ያልሰከነ ሁኔታ እስኪረግብ ድረስ ምርጫው እንዲተላለፍ ማሳሰቢያ መላኩ ይታወቃል።
የሻይት ሚሊሻዎች በእስላማዊ መንግስት አማጺ ቡድን የተያዘችውን የኢራቋን አንባር ክፍለ ግዛት ዋና ከተማ ለማስለቀቅ የመልሶ ማጥቃት እርምጃ ከመጀመራቸው አስቀድሞ በራማዲ ውስጥ መሰባሰባቸው ተሰማ። ከኢራቅ መንግስት ወታደሮች ጋር በመተባበር የሚካሄደው ይህ የመልሶ ማጥቃት ዘመቻ ባለፈው ጊዜ ትክሪትን ለመቆጣጠር ከተካሄደው ጋር ተመሳሳይ እንደሆነም ተነግሯል። ራሱን እስላማዊ መንግስት ብሎ የሚጠራው ቡድን በኢራቋ ከተማ ራማዲ ላይ ከፍተኛ ጥቃት በማካሄዱ ጠቅላይ ሚኒስትሩ ሃይደር አልአባዲ ላስተላለፉት ጥሪ የሻይት ሚሊሻዎች ትናንት ሰኞ ወደዚያው እያመሩ መሆናቸው ተሰምቶ ነበር። ይህ ህዝባዊ መነሳሳት የአንባር ዋና ከተማ ራማዲን መልሶ በቁጥጥር ስር ለመዋል ከፍተኛ እገዛ ሊያደርግ እንደሚችልም ተገምቷል። ከራማዲ የሸሹት የጦሩና የጎሳ ኃይሎች በመቀናጀት የወሰዱት እርምጃ አይሲስ ወደ ዋና ከተማዋ ባግዳድ እንዳይዘልቅ የተደረገ መሆኑን ምንጮች ለአሜሪካ ድምፅ ትናንት ሰኞ መግለጻቸው ይታወሳል። የአካባቢው ባለስልጣናት ሲናገሩ ከኢራቅ ዋና ከተማ ባግዳድ 150 ኪሎ ሜትሮች ርቀት ላይ ባለችው የራማዲ ከተማ ውስጥ የተካሄደው የሶስት ቀናት ውጊያ ለ500 ሰዎች ሞት ምክንያት ሆነዋል። ይህ በእንዲህ እንዳለ ዩናይትድ ስቴትስ የኢራቅ ኃይሎች ራማዲ ከተማን ከአይሲስ እንዲያስለቅቁ ልትረዳ ቃል ገብታለች። የአንባር ክፍለ ግዛት ዋና ከተማ ራማዲ የምትገኘው ከባግዳድ 125 ኪሎ ሜትሮች ርቀት ላይ ብቻ ነው። ዘገባ በመጽሔት ይኖረናል።
አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። ሰሜንና ደቡብ ኮሪያን በሚለየው እና ከጦርነት ቀጣናው በስተሰሜን በሚገኝ ስፍራ ያለ ፋብሪካ ከነገ ወዲያ ሐሙስ እጎበኛለሁ ይላሉ የተባበሩት መንግስታት ድርጅት ዋና ጸሐፊ ባንኪሙን። በካይሶንግ የኢንዱስትሪ ግንባታ አካባቢ የሚደረገው ይህ የባንኪሙን ጉብኝት አንድ የተባበሩት መንግስታት ድርጅት ዋና ጸሐፊያችን አካባቢ ሲጎበኝ ከ20 ዓመታት በላይ ለመጀመሪያ ጊዜ መሆኑ ነው። ዋና ጸሐፊው ጉብኝታቸውን ዛሬ ማክሰኞ ይፋ ሲያደርጉ በተናገሩት ቃል ፋብሪካው ለሁለቱም ኮሪያዎች በኩል የሚያገለግል ነው ብለዋል። ትናንት ሰኞ ማታ ሶል ሲገቡም ይህን ብለው ነበር።
All parties would benefit from a renewed engagement and commitment to genuine.
የሁለቱ ኮሪያዎች የጋራ ግንኙነት እንዲሻሻል በመካከላቸው ሰላም ወርዶ መረጋጋት እንዲሰፍን የሚቻለኝን ሁሉ እንደማደርግ ፈቃደኝነቴን በድጋሚ አረጋግጣለሁ።
ሚስተር ባን በካይሶንግ ጉብኝታቸው ወቅት ከሰሜን ኮሪያ ሰራተኞችና ከደቡብ ኮሪያ የንግድ ማህበረሰብ አባላት ጋር የሚገናኙ ሲሆን ወደ 53,000 ሰሜን ኮሪያውያን ሰራተኞች ወደ 120 በሚሆኑ የደቡብ ኮሪያውያን ፋብሪካዎች ተቀጥረው እንደሚሰሩም ይታወቃል።
ካቡል ውስጥ ከተፈጸመ የጅምላ ግድያ ጋር በተያያዘ 11 የአፍጋኒስታን ፖሊሶች ዛሬ ማክሰኞ የአንድ ዓመት እስራት ተፈረደባቸው። ከታሰሩት መካከል አንዱ የወረዳ ፖሊስ አዛዥ ናቸው። ፍርድ ቤቱ በዛሬው ችሎት ጥፋተኞች አይደሉም በማለት ሌሎች 8 ተከሳሾችን በነጻ ለቋል። እነዚህ እስራት የተፈረደባቸው ፖሊሶች እንደ አውሮፓውያን ዘመን አቆጣጠር ባለፈው መጋቢት 19 ቀን ካቡል ውስጥ በ27 ዓመቷ ፈራኩዳ ላይ የጅምላ ድብደባ ሲፈጸምባት ዝም ብለው የተመለከቱ ናቸው ብለዋል ዳኛው። ግድያው በወቅቱ ፕሬዚዳንቱን አሽራፍ ጋኒንና የተባበሩት መንግስታት ድርጅትን ጨምሮ የተለያዩ አካባቢዎች ያያሌ ህዝብ ተቃውሞ መቀስቀሱ አይዘነጋም።
ስደተኞችን ላለመቀበል ቸልተኝነት በሚያሳዩት የደቡባዊ ምስራቅ መንግስታት ላይ የተባበሩት መንግስታት ጫና እያደረገባቸው መሆኑ ተገለጠ። ድርጅቱ በተለይ በታይላንድ፣ በኢንዶኔዥያ እና በማሌዥያ መንግስታት ላይ ነው ትኩረት ያደረገው። እነዚህ መንግስታት ይላል የተባበሩት መንግስታት መስሪያ ቤቶች ጣምራ ያወጣው መግለጫ፣ ተስፋ የቆረጡና ከሀገራቸው የወጡ ስደተኞችን መግፋት ማቆም ይኖርባቸዋል። በዘገባዎች መሰረት ከሀገራቸው የተሰደዱና ከጉዞአቸው ተሰናክለው የሚገኙ ሴቶች፣ ወንዶችና ህጻናት አስቸኳይ ምግብና ውሃ በሚፈልጉበት ሁኔታ ውስጥ ይገኛሉ። አድማጮች፣ ዜናው አበቃ። ክብራና ክብራት አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ የአማርኛው አገልግሎት የሚተላለፈውን ስርጭት ነው። እናስተናግዳችሁ አዲሱ አበበና
አሉላ ከበደንን። የሰዓቱን የዓለም ዜና ነው ያስቀድም ነው። ከዚህ የዕለቱ አብይ ርዕስ ነው የሚከተለው። ከዚያ በፊት ታዲያ ቆየት ብለው ከሚሰሙት ዘገባዎች አንዱን ለቅምሻ።
የውሃ ችግር ለምን እስካሁን ድረስ አልተፈታም የሚል ጥያቄ ነው። ችግሩም በእኔ እይታ የገንዘብ ችግር አይደለም። ህወሓት ያደግ እኮ ለበዓላት የሚያወጣው ገንዘብ በመቶ ሚሊዮኖች የሚቆጠር ነው። ባለፉት አምስት ዓመታት በየጊዜው የሚደረገው ድግስ የሚጠፋው ገንዘብ።
የተቃዋሚ መድረክ ሊቀመንበር አቶ ገብሩ አስራት በመቀሌ ስላለው የውሃ እጥረት ከተናገሩት የተወሰደ ነው። ዝርዝሩን በሁለተኛው አጋማሽ እናቀርባለን። አሁን የዕለቱ አብይ ርዕስ
የኢትዮጵያው ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ በጅማ ከተማ በዛሬው ዕለት የአውሮፕላን ማረፊያ ማስፋፊያ ፕሮጀክት መርቀዋል። በጅማ ከተማ ወደፊት የሚገነባ የኢንዱስትሪ ዞን የመሰረት ድንጋይም አኑረዋል። ከጅማ ቦንጋ 110 ኪሎ ሜትሮች ርቀት ያለው የአስፋልት መንገድም መርቀዋል። ጠቅላይ ሚኒስትሩና ሌሎች የመንግስት ባለስልጣናት ባለፉት ሁለት ሳምንታት በርካታ የመሰረተ ልማትና የህዝብ አገልግሎቶችን ሲመርቁ ሰንብተዋል። ባልደረባችን ሄኖክ ሰማእግዜር ዛሬ በጅማ ተገኝቶ ስነ ስርዓቱን ተከታትሏል። የከተማዋንና የአጎራባች የገጠር መንደር ነዋሪዎችም አስተያየቶች አካተዋል። እነሆ
የሪባ መቁረስ ስነስርዓት ይከናወናል።
ጠቅላይ ሚኒስትር ኃይለማርያም ደሳለኝ በዛሬው ዕለት በጅማ ከተማ መርቀው የከፈቷቸው የመጓጓዣ መሠረተ ልማቶች ወደ 1 ቢሊዮን ብር የሚጠጋ ገንዘብ ወጪ የተደረገባቸው መሆኑን የኢትዮጵያ መንግሥት አስታውቋል። በ1956 ዓ.ም ሥራ የጀመረው የጅማ አባጅፋር የአውሮፕላን ማረፊያ ጣቢያ ከ250 ሚሊዮን ብር በላይ ወጥቶበት ትላልቅ አውሮፕላኖችን ለማሳረፍ የሚያስችል ብቃትና በአንድ ጊዜ መንገደኞችን የመቀበልና የመሸኘት አቅሙን በሶስት እጥፍ አሳድጎ 118 ወጪና ገቢ መንገደኞችን በተመሳሳይ ወቅት የመቀበል ብቃት ማግኘቱን መንግስቱ አስታውቋል። ጠቅላይ ሚኒስትር ኃይለማርያም ደሳለኝ ወደ ተለያዩ አካባቢዎች በመጓዝ የምረቃ ሪባኖችን ሲቆርጡና የመሰረት ድንጋይ ሲያኖሩ ነው የሰነበቱት። የጅማን ሕዝብ እንኳን ደስ ያላችሁ ካሉ በኋላ የአውሮፕላን ማረፊያ ጣቢያውን መገንባት ለምን እንዳስፈለገ አብራርተዋል።
በታዋቂው የጅማ ንጉሥ አባጅፋር ስም የተሰየመው ይህ ዘመናዊ የአውሮፕላን ማረፊያ ከነ ሙሉ ቁሳቁሶቹ በመጠናቀቁን ምክንያት በማድረግ በመካከላችሁ ተገኝቼ ይህንን በዓል ተካፋይ ለመሆን በመቻሌ የተሰማኝን ልባዊ ደስታ እየገለጽ እንኳን ለዚህ ያደረሰን እላለሁ። ይህ አውሮፕላን ጣቢያ መሰረታዊ የሆኑ ምክንያቶች ስላሉት ነው የተገነባው። በመጀመሪያ ደረጃ የትራንስፖርት አገልግሎት በአካባቢው ላለው ሕዝብ ኢንቨስተሮችን ጨምሮ የጅማ ዩኒቨርሲቲ ተመራማሪዎች፣ ሌሎች ቱሪስቶች ወደዚህ አካባቢ በፍጥነት እንዲመጡና በዚህ አካባቢ ያለውን እምቅ የቱሪስትና የተፈጥሮ ሀብት ልማት ላይ ለማዋል በማሰብ ነው። ከሁሉ በላይ የጅማ አካባቢ ያለው የተፈጥሮ ሀብት ተዝቆ የማያልቅ እንደመሆኑ መጠንና እንደ ማንኛውም ታዳጊ አገር ኢኮኖሚያችን የተመሰረተው በግብርና እንደመሆኑ መጠን ግብርናችንን በማዘመን ወደ ከፍተኛ እሴት የሚጨምሩ ግብርና ለመቀየር ብሎም ለዓለም ገበያ ለማምረት በቀጥታ ከዚህ አውሮፕላን ማረፊያ ወደ ዓለም ገበያዎች ለመብረር እና ለመጫን አስፈላጊ ስለሆነ ነው የተመሰረተው።
ጠቅላይ ሚኒስትሩ በዛሬው ውሏቸው ሁለተኛ ስራቸው ጅማን ከቦንጋ የሚያገናኘውን የ110 ኪሎ ሜትር የአስፋልት መንገድ መመረቅ ነበር። የኢትዮጵያ መንገዶች ባለስልጣን ቃል አቀባይ አቶ ሳምሶን ወንድሙ የመንገድ ስራው ከኢትዮጵያ መንግስት የልማት በጀትና ከአፍሪካ ልማት ባንክ በተገኘ ከ680 ሚሊዮን ብር በላይ የተከናወነ ነው ብለዋል። ጠቅላይ ሚኒስትሩ የጅማ ውሏቸውን ሲያጠናቅቁ ወደፊት በጅማ ከተማ አቅራቢያ ለሚገነባ የኢንዱስትሪ ዞን የመሰረት ድንጋይ ኑረዋል። የጅማ ከተማ ነዋሪዎች በዛሬው ዕለት የተመረቁት የመሰረተ ልማት ግንባታዎች በእጅጉ ይጠቅሙናል ሲሉ ለአሜሪካ ድምፅ ሬዲዮ ገልጸዋል።
ይጠቅማል። ድሮ እኮ አዲስ አበባ ሄደን ነው እኛ ተመዝግበን ወርዘን ፓስፖርቱን ምኑ ምኑ እዚሁ ጨርሰን ስትሬት ላይ ወርዘን መብረን ነው። ያ አይጠቅምንም? ይጠቅመናል።
ቀጣዩ እሁድ ምርጫ ይካሄዳል። በዚህ ምርጫ እርስዎ በቂ መረጃ አግኝተው የመራጭ ካርድ የድምፅ መስጫ ካርድ ወስደዋል?
ወስጃለሁ።
በምን መስፈርቶች ነው ለማን ግለሰብ ወይ ለየትኛው ፓርቲ ድምፆትን ሊሰጡ የወሰኑት? በምን መስፈርቶች ነው?
የሚያስተዳድር ኢህአዴግ።
ለምንድን ነው ኢህአዴግ ነው የሚመርጡት?
ይጠቅመናል፣ ያስተድናል። ብዙ ነገሮች እያየን ነው። የልማት እንቅስቃሴ ይኸው እስካሁን ድረስ እያየን አለ። ልማት እያንቀሳቀሰ ነው። ለዘመናት ተዘግቶ የነበረ አባይ ግድብ ታሪክ ይሄ ብቻ ይበቅኛል። ድሮ ታሪክ አውቃለሁ።
ስለዚህ ደስተኛ ኖት ማለት ነው?
ደስተኛ። በዚህ መንግስት ተግባራት አግኝተናል። አንድ እሱ ብቻ ሳይሆን ልማቱ ግንባታ እየተካሄደ ነው። ሃይድሮኤሌክትሪክ ፓወር በየቦታ እየተመሰረተ ነው። ህንፃዎችን እያየን ነው።
በጉል ስራ አክራይ ቤት ነው የምኖረው። ይኸው ይህን ነው መተደረደ። በቃ ይህን ነው አድርገ የምኖረው።
ስሞትም አልበል።
ደመቀች ይባላለሁ።
ወይዘሮ ደመቀች፣ በመጪው እሁድ ምርጫ ይካሄዳል ኢትዮጵያ ውስጥ?
አዎ አዎ።
ይሳተፋሉ በዚህ ምርጫ?
አዎ ተሳታፊ ነኝ። አዎ።
በምን መስፈርቶች ነው እንግዲህ ድምጾትን የሚሰጡት እርሶ?
ያው በተማርኩት መሰረት በቀበሌ ይሳተፋለሁ።
ማን ያስተማረዎት? ቀበሌ
ሰብሰባ ላይ ነበር ያው ሊቀመንበራችን። ምርጫው አመራረጡን ሁሉ ተምረነዋል። እንግዲህ ቀን ሁለት እንግዲህ ሄደን የተማርነው ትምህርቱ መሰረት ምርጫችን ይመርጣል።
ለአሜሪካ ድምፅ ሬዲዮ ለደህንነታችን እንሰጋለን በማለት ስማቸውንና ድምፃቸውን በሬዲዮ ለማስቀረጽ ያልፈቀዱ ነዋሪዎች በከተማዋ የተለያዩ የልማት ስራዎች መኖራቸውን ገልጸው በርካታ የአስተዳደርና የመብት ይዞታ ጉድለቶች መኖራቸውን ይናገራሉ። ከጅማ ከተማ አቅራቢያ የሚገኙ የገጠር ቀበሌዎችም አምርተናል። ከረዩ መንደር በግብርና ስራ የሚተዳደሩ በአስፋልት አጠገብ የሚኖሩ አርሶ አደሮች የሚኖሩባት ልዩ ስፍራ ነች። አቶ መሐመድ ማርፈጃቸውን ከብቶቻቸውን ጠምደው ሲያርሱ ከቆዩ በኋላ ለአጥር የሚሆን ቅንጭብት እየከተከቱ ነው።
ስሜ መሐመድ ነው። የሚኖሩበት እንግዲህ ሻርሼ ነው። ገበሬ ነው። አሁን እንግዲህ ወስኔናል። እንግዲህ ወስኔናል።
በምንድን ነው የወሰኑ?
ያው በእንትን ነው። በምንድን ነው ከኒሳ አማር የምትባላለች ንብ ነው።
ንብ ነች።
ንብ
ለምን ንብን መረጥ?
ያው እንግዲህ በቃ እሱ እያሳዩናል። የሚያሳዩን እሱ ብቻ ነው። እሱ ምረጡ ይለናል።
ምረጡ። ሌላ አማራጭ እንዳለ ያውቃሉ? ተቃዋሚዎች አሉ።
እሱ እንኳን እኛ አላይንም። እነሱም ብቅ ብለው ለእኛ አልታዩንም።
አልነገሯቸው?
አልነገሩንም። አልደረሱም እኛ ጋር።
ሌላኛው ጎረቤታቸው ደግሞ ያሉባቸው መሰረታዊ ችግሮች በተለይ የንጹህ ውሃና የግብርና ግብአት እጥረቶችን ይዘረዝራል።
ስሜ ማመደ ሚንሀጂ ነው።
እሺ። የት አካባቢ ነው ይሄ?
ቀበሌ ጉደታ ቡላ አካባቢ ነው። ቀበሌ ጉደታ ቡላ ነው። ጅማ ዞን ነው። አናኦሞ ናዳ። አሁን ዋሳ ያለው ብሌ ወደ ውሃ ሄድኩ ነው።
ውሃ ምንድን ነው እናንተ አካባቢ ያለው ችግር? ውሃ
ችግር? ውሃ ቦምባ የለም እኛ ጋር። ቦምባ በእጅ ምናምን ቆፍሮ ምናምን ብሎ አንዳንድ ቦታ አልፎ ይቆፈረ፣ አንድ ያካና አያገኝም። በማሽን ደግሞ የተቆፈረ የኮሚቴ የሊቀመንበር አካባቢ ምናምን ራሱ ጋር ቆፍሮ ይጣልጣል። የእኛ በጣም ችግር ውስጥ ነው አለው።
ይሄ እንግዲህ የጉድጓድ ውሃ መሆኑ ነው።
ጉድጓድ ውሃ ውሻ ይጠጣል፣ ሁሉም ነገር አውሬ ምናምን ይጠጣል። እዛ ሄዶ እኛ የሚጠጣ ነው። እናንተ በአይን እያችሁ አሁን
አሁን እንግዲህ እዚህ ፊት ለፊቴ የሚታየኝ ጭቃ አለ። ጭቃውን ተሻግረን በድንጋይ ላይ ቆመን እያለፍን ነው። በስተግራይ በኩል እንግዲህ ውሃ፣ የኩሬ ውሃ ይታየኛል። የኩሬ ውሃ ነው። ከመሀል የበቀሉ
ጀርም ብቻ ነው።
እሺ፣
እንዳለ ጀርም ብቻ ነው። ልጆቹ እንደዚህ የቆሙ የሴት ልጅ የወንድ ልጅ እንደዚህ ወደ 100 200 300 በላይ ነው ይሄ ውሃ የሚጠጡ። ውሃ ደግሞ በሳምንት ኪኒን ገንዘብ በጣም ጨረሴ።
በጅማና አካባቢዋ ኦህዴድ ኢህአዴግን ወክለው ለህዝብ ተወካዮች ምክር ቤት የሚወዳደሩት ዶክተር ኬባ ኡርጌሳ በዛሬው ዕለት የጅማ አባጅፋር አውሮፕላን ማረፊያ ሲመረቅ አግኝቻቸው ከመራጮች የቀረቡ ጥያቄዎችን አንስቼባቸዋለሁ።
ህዝቡ ከድርጅትና ከመንግስት ያገኛቸው ውጤቶች ስላሉ ያስባል። እንግዲህ በተለይ ደግሞ የተቃዋሚ ፓርቲዎች ገዢው ፓርቲ ኢህአዴግና መንግስቱ አስተዳደሩ ሚናቸው መለየት ተስኗቸዋል ይላሉ። ለምሳሌ እንደ ዛሬው አይነት ዝግጅት በዚህ በምርጫ ወቅት መሰናዳቱ የመንግስትን ሀብት ለፓርቲ ፖለቲካ ወይም ለምረጡኝ ዘመቻ መዋል ነው በማለት ሲከሱ ይቆያሉ። ይሄ ልዩነት በእናንተ እንዴት ይታያል?
እንግዲህ ማንኛውም መንግስት ለሰራውን ይመረቃል። ይሄ ለኛ አዲስ ነገር አይደለም። ምርቃቱ ለምን አሁን ሆነ ቆለ? ስራው ሲያልቅ ሁሉ ግዴ ይመረቃል። አጋጣሚ ኮንሳይድ አድርጎ ሊሆን ይችላል እንጂ ይሄ ለምርጫው ተብሎ የሚደረግ ምረቃም አይደለም። ፕሮጀክቱ እንዳየኸው የተጠናቀቀው አሁን ነው። ሲጠናቀቅ ደግሞ የተያዘው እንዳውም ከዚህ ቀደም ብሎ ነበር ይመረቃል ተብሎ በአላፊዎቻችን ጊዜ መጣበብ እንጂ ከዚህ ቀደም ብሎ ነበር ይመረቃል የተባለ። ይሄ ለፖለቲካል ኮንሰምፕሽን ካልሆነ በስተቀር ማንኛውም ልማትን ሰርቶ ሲጨርስ ይመረቃል። ያው ነው የሆነው እንጂ ከዚያ የተለየ ነገር
በተደጋጋሚ እንደምንሰማው ኢህአዴግ በምጣኔ ሀብት ረገድ ያመጣውን ለውጥ በህዝቦች ለህዝቦች ስራ ፈጥሬ ያለሁኝ ይላል። እንዲያው በአጠቃላይ ትናንት ከትናንት ወዲያ ያነጋገርኳቸው ለእርሶ ድምጻቸውን እንደሚሰጡ የገለጹልኝ የገጠር አካባቢዎች ሲሄድ ቪዲዮ ላሳየው ትችላለሁኝ። የኩሬ ውሃ ነው የሚጠጡት፣ ነገር ግን ለእርሶ ድምጻችን እንሰጣለን ይላሉ። ለእንደዚህ አይነት ሰዎች መልእክቶት ምንድን ነው?
እንግዲህ ዋናው መጀመሪያ አመሰግናቸዋለሁ ለእኔ ድምፅ ለመስጠት በመዘጋጀታቸው። ለእኔ ብቻ ሳይሆን ለድርጅቱ ነው ባይዘው ድምፁን ለመስጠታቸው የተዘጋጁት ብዬ አስባለሁ። እስካሁን ድረስ ምናልባት እነዚህ ከገጠር ወደ ከተማ የተመለሱ በቅርብ ጊዜ የመጡ አሁን በቅርብ የተመረቀ የውሃ ፕሮጀክት አለ፣ እነሱን የማስፋፋት ስራዎች ሰርቶ ይደርሳቸዋል እና እነሱም ከድርጅቱ ሳይቆረጡ እነሱም እንመርጣለን ስሉ የምርጫ ጉዳይም ሳይሆን ተስፋም ስላላቸው ነው። ያንን ተስፋቸውን ደግሞ ኢህአዴግ ብዙ ጊዜ ያሟላልና ተስፋ ስላልተቆረጡ ለመምረጥ ስለወሰኑ አመሰግናቸዋለሁ።
በጅማ ለኦሮሚያ ምክር ቤት ኦህዴድ ኢህአዴግን ወክለው የኦሮሚያ ክልል ፕሬዚዳንት አቶ ሙክታር ከድር፣ ወይዘሮ ኡሚ አባ ጀማልና አቶ ሰለሞን አባባ ይወዳደራሉ። በጅማ ገዢው ፓርቲ ያሸንፍ ወይም ተቃዋሚዎች ለማህበረሰቡ እድገትና ዘለቄታነት ያለው የኑሮ መሻሻል መስራት ይጠበቅባቸዋል። በሌሎች የሀገሪቱ ክፍሎች እውነት እንደሆነ ሁሉ ድህነት በስፋት መኖሩና በተለይ በገጠር አካባቢዎች የምጣኔ ሀብት ተሳትፎና የማህበረሰብ አገልግሎቶችን ማስፋፋት ቀጣዩ ስራቸው ይሆናል። በነገው ዕለት የጅማ ከተማና አካባቢዋን የተቃዋሚዎችና የግል ተወዳዳሪዎችን እንቅስቃሴ አቀርባለሁ። ለአሜሪካ ድምፅ ሬዲዮ ሄኖክ ሰማእግዜር ነኝ ከጅማ።
ሄኖክ ከጅማ ወደ አምቦ በሚመልሰን ቀደም ብሎ እንዳደረሰን ሌላ ዘገባ ነው የምንወስዳቸው። በአምቦ ከተማ ምሳ ላይ ከጓደኞቻቸው ላይ ተቀምጠው ሲወያዩና ሲጨዋወቱ ባልደረባችን ሄኖክ ቀደም ብዬ እንደገለጽኩት የድምፅ መቅረጫውን ይዘው የተቀላቀላቸውን ሁለት መምህራን የፖለቲካ ምርጫና ሕይወት በመጠኑ መልከት ያደርጋል በቀጣዩ ዘገባው።
ባሏን ያልደገፈች ማንን ትደግፋለች? እስቲ ስምህን አስተዋውቀንና የምትወዳደርበትንም ወረዳ ግለጽልኝ።
እኔ የምወዳደርበት ምዕራብ ሸዋ ዞን አምቦ ወረዳ ላይ ነው የተወዳደርኩት። ቶሌራ ኩመሳ እባላለሁ። መድረክን ወክዬ ወይም ሪኮንን ወክዬ ነው የተወዳደርኩት።
እንግዲህ እዚህ የምንገኘው ከባለቤቴ ጋር ነው። ሁለታችሁም መምህራን ናችሁ?
አዎ መምህራን ነን ሁለታችን። ሰብአዊ መብት አይቼ ሰምቼ እነሱን መርጫለሁ። ስለዚህ እነሱን ይደግፋለሁ።
ህዝቡ ድጋፍ አላችሁ? እዚህ ድጋፍ ይሰጣችኋል?
አዎ በጣም እኔ 99% ህዝብ ድጋፍ ይሰጣል። እነሱ የሚያደርጉት የሆነ ቴክኒክ አላቸው። በአንድ አምስት አደራጅተው አንድ ለአምስት ማለት ነው እነሱን አሳምነው ንብን እንጂ ሌላ እንዳትመርጡ የሆነ ነገር እናንተን ይቀርጻል እያሉ ሰዎችን የሚያጨበርብሩት እንጂ ሪያሊቲ በቃ እኔ በጣም ህዝብ መድረክን ይመርጣል።
እንግዲህ አምቦ ጉደር ይሄን አካባቢ ይዞ በጠቅላላ ኢህአዴግ 1-5 በሚለው በአባላቱ እንደሚያደራጅ ነው የገለጽከው። ኦፌኮ ደግሞ በአንጻሩ ብዙ ህዝባዊ ሰልፎችን ይጠራል፣ ስብሰባዎችን ያካሂዳል። ኢህአዴጎችም እንደዚህ አይነት ሰፊ የህዝብ ማሰባሰብ አይነት ስራ ይሰራሉ?
አይሰሩም ማለት ስብሰባ ይወጣሉ ይጠራሉ፣ ግን ብዙ ሰው አይወጣም። ሰው ካልወጣ ያው እኔ ነገር ይወስዳሉ በአንድ አምስት እንትን አርጎ ያወጣሉ እንጂ እንትን
ስለዚህ እነሱ የተለየ አደረጃጀት ነው ያላቸው ማለት ነው። እስኪ ሙሉ ስምሽ ንገሪኝና ባለቤትሽ እንግዲህ የፖለቲካ ተወዳዳሪ ነው ፈቅድሽ አንቺ?
አዎ እኔ ፈቅጃለሁ። እኔ ስሜ መምህር ተረብቃሽ ሽፈራው ይባላል። ምዕራብ ሸዋ ዞን አምቦ ወረዳ ነው ማስተምረው። ትምህርት ቤቴም ቆራ ይባላል። እዛ ነው ማስተምረው። እሱ መድረክ ወክሎ በመወዳደሩ በጣም ደስ ይለኛል። ደግፈዋለሁ።
አዎ የኔ ደጋፊ ናት ሲል ነበር።
አዎ
ፖለቲከኛ ባል ሲኖር እንዴት ነው? ጥሩ ነው። እንግዲህ መምህርት ነሽ አንቺ፣ በመንግስት ስራ ነው የተሰማራሽው። ጥሩ ነው ፖለቲከኛ ባል?
ጥሩ ነው። አንዳንዴም ችግር ቢኖርም እሱን እንወጣለን። ያው አምነንበት ነው የገባነው። ስለሆነ ችግርም ካለ እንወጣዋለን።
ምን አይነት ችግር? ለምሳሌ
ከትንሹ ብንነሳ ትምህርት ቤት አሁን እንደሌሎቹ እንደፈለግን ፍቃድ መውሰድ አንችልም። ፍቃድ ከወሰድኩ የነው ለማነሳሳት ነው የሄደችው፣ ለቅስቀሳ ነው የሄደችው ነው የሚባለው። ለችግር እንኳን ፍቃድ አንወስድም ማለት ነው። ያው ሁሉ ችግር አለ ከትንሹ ከተነሳ ማለት ነው። ወደ ሌላ ደግሞ ስንሄድ ዝውውር አናገኝም። አሁን እሱ አገልግሎቱ ብዙ ነው። ነገር ግን አሁን ገጠር ነው የሚያስተምረው። ከሱ በኋላ ያሉት ምላስ ስላላቸው ከነሱ ስር ስለሚሮጡ አሁን ቢሮ ነው የገቡት። አሁን ቢሮ የገቡ አሉ። እነዚህ ችግሮች ስላሉ
ስለዚህ እነዚህን ሁሉ ተጋፍታችሁ ነው ማለት ነው የፖለቲካ እንቅስቃሴ ውስጥ የገባችሁት። ቅድም ስትነግረን የኢህአዴግ አባል እንደነበርክ ስትነግረኝ ነበረ። እስኪ ንገረኝ ስለሱ እንደቀየርክ።
እሺ መጀመሪያ ያው ትምህርቴ ወደ ስራ ሲገባው 1997 ነው የገባው።
እዚያውን ጥብስ ምሳዘው እየበሉ ነው ማናገራቸው። ጥብሱ ቺቺቺቺቺ ይላል። እሺ
ያው
ከኢህአዴግ እንዴት እንደወጣ እየገለጽክልኝ ነበር።
እሺ እነሱን አባል ነበር። ያው ዳይሬክተር ሰርቻለሁ፣ ሱፐርቫይዘር አጠቃላይ 5 አመት የነሱ እንትን ሆኜ ሰርቻለሁ ማለት ነው። ከዛ በኋላ ያልሆነ ነገር ውሸት ህዝባችን እንትን እንዳያረጋለን እያሳሳት ነው። እኔ ሪያሊቲን እንጂ ውሸትን አልወድም። ጴንጤ ነኝ በእምነትም። ስለዚህ እነሱ ለምን አይዋሽም እያሉ መጨረሻ ላይ እኔ እንደ አጋጣሚ ሆነው የዘመዴ ቤት እጅ አለው። የዘመዴ ቤት ደግሞ ለአውቢኮ ነው የተከራዩት። እኔ አጋጣሚ እነሱን እንዳከራዩ አላቅም። እንደ አጋጣሚ ሄድኩና ያ ወረዳ ምክትል ቢሮ ማለት ነው፣ የኛ ቢሮ ምክትል ነው። እዛ አየኝና 5 ደቂቃ ውስጥ ከዛ ደወሉልኝ። የት ነው ያለ ስሉኝ አምቦ ውስጥ ነኝ አለ። ከዛ በኋላ በሳምንቱ ደብዳቤ ብቻ ነው የሰጡኝ። ምንም ሳይጠየቁኝ ደብዳቤ ሰጡኝ።
የምን ደብዳቤ?
ከሱፐርቫይዘር ለቃችሁ ወደ መምህርነት
ወደ ተራባልነት ወረድክ ማለት ነው። ከዛ ወደ ኦፌኮ ዞርክና አሁን እየተወዳደርክ ነው። በጣም ነው የማመሰግነው። መልካም እድል በዚህ በምታደርገው የምረጡኝ ዘመቻም። እንግዲህ ጥብስህን እንድትበላ ምሳህን እንድትበላ ልተው።
በጣም እናመሰግናለን። ታንክ ዩ።
ዩናይትድ ስቴትስ የኢራቅ ኃይሎች ራማዲ ከተማን ከአይሲስ እንዲያስለቅቁ ልትረዳ ቃል ገባች። የአንባር ክፍለ ሀገር ዋና ከተማ ራማዲ የምትገኘው ከባግዳድ 125 ኪሎ ሜትር ርቀት ላይ ብቻ ሲሆን ባለሥልጣናት አሁን እያንዣበበ ባለው ጦርነት ድልም ይምጣ ሽንፈት አሸባሪውን ቡድን ሊጠቅም ይችል ይሆናል ብለው ይሰጋሉ። የቪኦኤ ብሔራዊ ጸጥታ ዘጋቢ ጄፍ ሴልደን ከዩናይትድ ስቴትስ መከላከያ ሚኒስቴር ያስተላለፈው ዘገባ አለ። ቆንጅታየ ታቀርባለች።
እስላማዊ መንግስት ነኝ የሚለው ቡድን ራማዲን እንዴት አድርጎ እንደተቆጣጠራት ሞቅ አድርጎ የሚያሳይ ቪዲዮ ነው በኢንተርኔት ያወጣው። እናም የዩናይትድ ስቴትስ ባለስልጣናት እንዴት ሊሆን ቻለ የሚለውን ማስረዳት አልቀረላቸውም።
ይህ ሊሆን እንደሚችል ከተረዳን ቆየት ብለናል። ራማዲን ከከበቧት 1 ዓመት ገደማ ይሆናልና።
የዩናይትድ ስቴትስ የመከላከያ ሚኒስቴር የፔንታጎን ቃል አቀባይ ኮሎኔል ስቲቭ ዋረን ናቸው።
What this means is that we now have to
ይህ ማለት አሁን እኛ ከኢራቃውያኑ አጋሮቻችን ጋር ሆነን ራማዲን ማስለቀቅ አለብን ማለት ነው።
የኢራቅ ኃይሎች በከተማዋ ያሏቸውን ይዞታዎች በሙሉ ማለት ይቻላል ለቀው ወጥተዋልና እስላማዊ መንግስት ተዋጊዎችን ድል መጥቶ የማባረሩ ኃላፊነት በዩናይትድ ስቴትስና ትናንት ሰኞ የቡድኑ ኃይሎች ላይ 8 ድብደባዎችን ባደረሰው ህብረት ያየር ኃይል ላይ ነው ያረፈው። የዩናይትድ ስቴትስ ባለስልጣናት ግን የከተማ ውስጥ ፍልሚያ ራሱን የቻለ ፈተና ስለሚፈጥር ያበቂ እንደማይሆን እየተናገሩ ናቸው። በአካባቢው ያሉት የኢራቅ ኃይሎች ጥንካሬም ሌላው አጠያያቂ ጉዳይ ሆኗል። ቀደም ብሎ የተገኙ ጥቆማዎች እንደሚያሳዩት የኢራቅ ኃይሎች የእስላማዊ መንግስቱን ተዋጊዎች የሚበልጥ ብዛት ያላቸው ከተማይቱን ለቀው መውጣታቸውን ተረድተናል ይላሉ አንድ ከፍተኛ ወታደራዊ ባለስልጣን ለቪኦኤ በሰጡት ቃል። ለጊዜው በኢራቅ ጠቅላይ ሚኒስትር የክተት አስቸኳይ ጥሪ መሰረት ራማዲ ዙሪያ እየተሰባሰቡ ካሉትና ከመካከላቸው የኢራን ታማኞችም ካሉባቸው የሀገሪቱ ሺያ ሚሊሺያዎች በኩል ሊሆን ይችላል እገዛ የሚገኘው። ያ ደግሞ እስላማዊ መንግስትን ሊጠቅመው ይችላል ተብሎ የሚሰጋበት ጉዳይ ነው። የሺያ ኃይሎች በብዛት በሱኒዎች አካባቢ ሲታዩ ቡድኑ ሆን ብሎ የሃይማኖት ውጥረትን ለመቆስቆስ ሊጠቀምበት ይችላል ሲሉ የዩናይትድ ስቴትስ የስለላ ባለስልጣናት አመልክተዋል። ማይክል ፕሬገንት ቀድሞ የዩናይትድ ስቴትስ የስለላ መኮንንና ኢራቅ ውስጥ ወታደራዊ አማካሪ የነበሩ ናቸው።
Closer ISIS pushes to Baghdad, the more Baghdad looks sectarian and not supportive.
ISIS ወደ ባግዳድ በገፋ መጠን ባግዳድ የሃይማኖት ልዩነት መልክ የያዘችና ሱኒዎችን የማደግፍ የመሰለች ትሄዳለች። ይህ ደግሞ የሱኒዎች የትጥቅ አመጽ ሊቀሰቅስ ይችላል። በISIS ላይ ሳይሆን በመንግስቱና በሺያ ሚሊሻዎች ላይ ከISIS ጋር ወግኖ ግን አይደለም።
ከዚህም በላይ እስላማዊ መንግስት እንዲህ ያለውን ብጥብጥ አዳዲስ ተዋጊዎችን ለመመልመል ፕሮፓጋንዳ ሊያወለው ይችላል ሲሉ የስለላ ባለስልጣናት ስጋታቸውን ይገልጻሉ። ያም ሆነ ይህ የኋላ ኋላ የኢራቅ የምድር ጦር ኃይሎች በህብረቱ ያየር ኃይል እየተደገፉ ራማዲን ከአይሲስ ለመንጠቅ እንደሚችሉ የዩናይትድ ስቴትስ ባለስልጣናት ያምናሉ። ይሄ እንዲሆን ግን ከተማዋ ውስጥ መውጫ አጥተው የተጠመዱ ሰዎች ረጅም ጊዜ መጠበቅ ሊኖርባቸው ነው ይላሉ የመከላከያ ሚኒስቴር ባለስልጣናት።
We've seen executions, we've seen murder.
እንደምናየው ሰዎች እየተገደሉ ነው፣ እየተረሸኑ ነው። የአይሲል መለዮ የሆነውን አረመኔያዊነትን እያየን ነው።
አድማጮች አሁን ማሳሰቢያ።
በአካባቢው ያዩትንና ያስደሰቱትን ያስገረሙትን ወይም እንዲያው ቀልቦን የሳበክ ስተትና ሁኔታ በእጅ ስልኮ ፎቶ አንስተው ከዚያው ከእጆ ላይ በቪኦኤ አፕ ሊልኩልን እንደሚችሉ ያውቃሉ።
በእጅ ስልኮ ፎቶግራፍ አንስተው ከላኩልን የአሜሪካ ድምጽ ራዲዮ የአፍሪካ ቀንድ አገልግሎት በፎቶ መድብሎቹ ወይንም ጋለሪዎቹ ውስጥ ያስገባሉታል።
በቅድሚያ የቪኦኤን አፕ
ለአንድሮይድ ተጠቃሚዎች ከጉግል ፕሌይ፣
ለአይኦኤስ ተጠቃሚ ዎች ከአፕ ስቶር፣
ለኖኪያና የቆዩ ስማርት ስልኮች
ከm.binu.com ያገኙና በእጅ ስልኮ የፊት ገጽ ላይ ያኖሩ።
የርሶ ወደ ሆነው ሳይት ለመሄድ ወደ ዌብሳይታችንም ገብተው ትክክለኛውን ማገናኛ ወይንም ሊንክ ተጭነው ሊከተሉ ይችላሉ።
ለምሳሌ በአካባቢው ያዩትን የተፈጥሮ ውበት
ወይም የከተማ እንቅስቃሴ
ወይም የግብርና ሥራ
ወይም የከብት እርባታ
ወይም የጉዞ ማስታወሻ በፎቶ ሊያሳዩን ከፈለጉ በቪኦ ኦኤ ያማርኛ ቋንቋ ገጽ ላይ በላይኛው የቀኝ ጥግ ያለውን ቀስት ይጫኑና የፎቶ ካሜራውን ምስል ይጫኑ።
ከዚያም አዲስ ምረጥ የሚለውን በመጫን የፈለጉትን ፎቶ ሊያነሱ ይችላሉ።
ወይም ደግሞ ከክምችት ይምረጡ የሚለውን በመጫን ቀደም ሲል ካነሷቸውና በስልኮ ላይ ከሚገኙ ፎቶግራፎች የፈለጉትን ወደ ዌብሳይታችን ማሳፈር ይችላሉ።
ለሚልኩት ፎቶ ርዕስ ይስጡት። ፎቶው ስለምን እንደሆነ ይግለጹ። ስሙን ያስፍሩበትና
የብዕርም ስም ሊሆን ይችላል።
ለመላክ በገጹ ገጹ ላይ የላይኛው የቀኝ ጥግ ላይ የሚገኝን ላክ የሚለውን ቁልፍ ይጫኑ። የፎቶግራፉ የባለቤትነት መብት ከተረጋገጠ በኋላ የሚመረጡ ፎቶዎች በፎቶ መድብላችን ወይንም በጋለሪያችን ላይ ይወጣሉ። እርሶም ማንንም ወደ ገጻችን የሚገባ ሊያያቸው ይችላል።
አሁኑኑ ይሞክሩት።
መልካም ፎቶ በቪኦኤ አፕ።
አድማጮች የምትከታተሉት በ19፣ 22 እና 25 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ አማርኛ ቋንቋ አገልግሎት የሚተላለፈውን ስርጭታችን ነው።
የምናስተናግዳችሁ አዲሱ አበበና
አሉላ ከበደ። ስርጭታችን እስከ ምሽቱ 4 ሰዓት ይቀጥላል። አሁን በነጻ የስልክ መስመር 2022059942 የውስጥ መስመር 14 ከደረሱን በርከት ያሉ አስተያየቶቻችሁ ጥቂቱን የምንሰማበት
ቮይስ ኦፍ አሜሪካ። እንደምናችሁ፣ ደህና ናችሁ ወይ? ከዚህ ያለፈ በሀገራችን የሚካሄደው ያለ ምርጫው ደግሞ እችን ካርድ የምንያ ካርድ ህዝብ ያሳያት ያለ ካርድ ስንት ደም ተከፍሎባት የመጣ ካርድ ናት። በናሳ የመጣ ካርድ አይደለም። አንዳንድ ኦፎዞች እንደሚያቸው እንደሚሰማቸው ከሆነ ትክክለኛ አበድረኝና ነገ ሊመልስልን የረቤ ምክያለ ለመጀብርያ ተብሎ የመጣ ነው የሚወስዳቸው። ስንት ደም የተከፈለበት ካርድ ነው ይህ ምርጫ የሚካሄደው? በናሳ የመጣ አይደለም። እና ባካቸው ይህንን ነገር እንድታስታወቁልን፣ ይህን ነገር እንድታስተላልፉልን ባካቸው።
ሄሎ ቪዎች እንደምናላችሁ፣ ዶክተር አድማጫቸው ነኝ። ሰሞኑን የፓርቲዎች ክርክር ላይ የሚወያዩት የኢህአዴግ ፓርቲ ግን ዱላ ነው የቀረው እንጂ ዘለፋ እያካሄደ ነው ከራከሮት ያለ አልሸነፍ ላይ ማለት ነው። እና ምን የሚከረከረ ስለ ኢትዮጵያ እና ሱዳን የደንበር ማካለል አነሱና በአጼ ኃይለ ሥላሴ ጊዜ የነበረ ነው። እስካሁን ግን ምንም የተሰጠ ሀገር የለም ብሎ ነው የሚከራከሩት ኢህአዴጎቹ። የተሰጠ ሀገር የለም የሚሉ በክልል ሶስት አውደራሽን አልሰጡም ወይ ለሱዳን? ስንቱ ባላለቀበት ነው። ሁለተኛም ቋራ ሊሰጡ በህዝብ ተጋድሎ ቀረ። ሶስተኛ ደግሞ ሁመራ በእኔ እድሜ እንኳን ሳቃት ክልል ሶስት ነች፣ የአማራ ክልል ናቸ የነበረች በጉልበት ክልል አንድ ብሎ ወሰደ። አራተኛ ቀለምት የምትባለው ክልል ሶስት ነች፣ የአማራ ክልል ነች ክልል አንድ ብሎ ወሰደ። አልፎ በወሎ አለማጣ ምን የሚባል ራያና ዘቦ የሚባሉት ህዝቦች እንኳን እኛ ልብሳችን የሚመሰክራል አማሮች ነን እያሉ በግዴታ ክልል አንድ ናቸውና ሄደች። አይደለም ለሱዳን መሸጡን እንግዲህ ከሀገር ውስጥ እንኳን ክልል ሶስትን ክልል አንድ ብለው የነጣጥሎ ከወሰ ስንት አመት አደረገ? ሚሰው ከሆነ በቃ ውረዱልን፣ እኛም ከስደት ወደ ሀገራችን እንመለስ። ያልባል እችን መልክት አየር ላይ አውሉልኝ።
አስተያየቶቻችሁን ያደረሳችሁን አድማጮች እናመሰግናለን። ሌሎቻችሁም ጻፉ፣ ደውሉ፣ ተሳተፉ። አሁን የሁለተኛውን አጋማሽ ስርጭታችን እንጀምረናል። ከምሽቱ 3:37 ያመለክታል የስቱዲዮ ሰዓታችን። ቀጣዩን ቅንብር እናሰማችሁ።
አንድ ምሳሌ እንጥቀስና እርስዎ በመቀለ የምርጫ ክልል ነው እየተወዳደሩ ያሉት። የመቀለ የመጠጥ ውሃ ችግር ደግሞ በግልጽ የሚታይ ነው። ንጹህ የሆነ የመጠጥ ውሃ አቅርቦት ሊስተካከል አልቻለም። ዶክተር አዲስ አለም ባሌማ ህወሓትን ወክለው ሲወዳደሩ ለዚህ ምንድን ነው ያዘጋጃችሁት መፍትሄ ብዬ ጠይቄያቸው ነበር። እንግዲህ በቅርቡ የኢትዮጵያ መንግስት በሚሊዮኖች ዶላር በጀት መድቦ ከመቀለ ወጣ ብሎ በሚገኘው ግባ የሚባል ወንዝ ግድብ ለማሰራት ነው እንግዲህ ዘላቂ የሆነ መፍትሄ እያዘጋጀ እንዳለ ነው የሚጠቅሱትና አረና መድረክ የመቀለን የመጠጥ ውሃ ችግር በምን መልኩ ይፈታል ብሎ ነው የሚያስበው?
እንግዲህ ጥያቄው የውሃ ችግር ቢሆንም እኔ ጥያቄው ከዛም የዘለለ ጥያቄ ነው የህዝቡ ጥያቄ ብዬ አስባለሁ። እንግዲህ ይሄ የመቀሌ የውሃ ችግር ዓለም ያወቀው ችግር ነው። ለመፍታትም ምንም ፍላጎት አልነበረውም፣ አላሳየም። ይሄ ችግር የተከሰተው አሁን አይደለም። ከ15 ከ20 ዓመት በፊት ጀምሮ ይሄ ነገር ተከስቷል። እንደተከሰተም በወቅቱ የግባ ወንዝ ግድብ ጥናት ተካሂዷል። ያ ለምን እስካሁን ድረስ ቆየ? ለምን አልተሰራም ነው እንጂ ለወደፊት ይሰራልማ በጊዜ ይሰራል እኮ ገንዘብ ከተገኘ ለወደፊት ይሰራል። እስካሁን ድረስ ለደረሰው ኪሳራ ተጠያቂው ማን ነው? ኢንዱስትሪ እንዳይስፋፋ፣ አገልግሎት እንዳይስፋፋ፣ ህዝቡ ጤና እንዳያገኝ ያደረገው የውሃ ችግር ለምን እስካሁን ድረስ አልተፈታም የሚል ጥያቄ ነው። ችግሩም በኔ እይታ የገንዘብ ችግር አይደለም። ውሃት ያደግኩ ለባዓላት የሚያወጣው ገንዘብ በመቶ ሚሊዮኖች የሚቆጠር ነው። ባለፉት 5 ዓመታት በየጊዜው የሚደረገው ድግስ የሚጠፋው ገንዘብ ተመላሽ ባጀት ይሄን ሁሉ አሰባስቦ ይሄን ሊሰራ ይችል ነበር። ስለዚህ አንድም የእይታ ጉዳይ ነው፣ ሌላም ግዴለሽነት ነው። የራስ ጥቅም እስከተከበረ እነሱ ገንዘብ ስላላቸው ስልጣን ስላላቸው ችግሩ እነሱ ዘንድ እስካልደረሰ ድረስ የሌላው ህዝብ ችግር ለመፍታት ደንታ የማጣት ጉዳይ ነው ማድረጉ። ይሄ አንድ ምሳሌ ነው። በነጋዴዎች ላይ የሚደርሰው ኢፍትሃዊ የሆነ የግብር አጣጣል እንዴት ይታያል? ይሄ አልተመለሰም። በህዝቡ ዘንድ የሚታየው የፍርሃት ድባብ፣ የፍትህ እጦት እንዴት ይታያል? ቤት ለመስራት የተደራጁ ሰዎች ያስቀመጡት ገንዘብ ተመልሶ እንደገና አሁን ተደራጁ የሚባልበት ይሄ ኪሳራ ማን ተጠያቂ ይሆናል? የፈረሰው 5000 እስከ 10000 ነዋሪ የነበረበት የገፊህ ገብረ መሬት ሲፈርስ አስተዳደሩ እነዚህ ቤቶች ሰሩ የት ነበር? እና በርካታ ነው። ቅድም እንዳልኩት ችግሩ እኔ ያነሳሁት ያለሁት የውሃው ጉዳይ አንድ አብነት ነው። ሌሎችም ዘርፈ ብዙና ስር የሰደዱ ተቋማዊ የሆኑ የሙስና የመድብሽ አስተዳደር አካሄድ ስላለ ነው ችግሩ የተከሰተው እንጂ ላለው የህዝብ ብዛት የሚመጣጠን የውሃ አቅርቦት ያለመኖር ትልቅ ችግር ነው። እንደኔ አስተያየት አሁን ይሄ መፍትሄ ሊሆን ይችላል። ግባብ ገደብ ግን ተከዜ በጎናችን የሚያልፍ ወንዝ ነው። ይሄም ጠልፎ ማምጣት ይቻላል ወደ ከተሞች። እነዚህ የውሃ ችግር አለባቸው ለመጠጥም ለመስኖም ይሆናልና ይሄ እንግዲህ የእይታ ችግር ነው፣ የደንታ ማጣት ጉዳይ ነው ብዬ ማደርገው እንጂ ሌላ ችግር የለውም። እንዲያውም እኔ የምለው ዶክተር አዲስ ዓለም በአሁን ጊዜ ለውድድር መቅረብ አልነበረባቸውም የሚል አስተያየት ነው ያለኝ። ለምን ቢባል ይሄን ችግር ይሄን ዘርፎ ብዙ ችግር ፓርላማ ሆነው አንስተው አያውቅም ላለፉት 5 ዓመታት። ይሄ እንግዲህ የግላቸው ችግር ብቻ አይደለም፣ በፓርቲው ማዕከላዊነት ተሸበው ስላሉ ይሄን ሊያቀርቡ የሚችሉም አይመስለኝም፣ መፍትሄም የሚያመጡ አይመስለኝም። አይደለም
እርስዎና ዶክተር አዲስ ዓለም ባለማ በአንድ ወቅት በአንድ ዘመን ለአንድ ዓላማ በአንድ ድርጅት ውስጥ ትታገሉ ነበር። በአሁኑ ሰዓት ደግሞ የተለያየ አመለካከት ይዛችሁ ነው እንግዲህ በአንድ የምርጫ ክልል እየተወዳደራችሁ ያላችሁት። ዶክተር አዲስ ዓለም ባለማ ስለዚህ ስጠይቃቸው በዚህ በኩል ምንም ችግር የለውም፣ አመለካከታችን ቢለያይም መወዳደር እንችላለን፣ በዚህ መልኩ ብዙ ችግር የለብኝም ነው ያሉት። ቢሆንም ግን አቶ ገብረ አስራት በቅርቡ በጻፉት መጽሐፍ መታገላችን ምንም ቁም ነገር እንዳልነበረው አድርገው መግለጻቸው ግን በጣም ከልብ ያሳዝነኛል ብለዋል። አቶ ገብሩ አስራት በዚህ ላይ ያለው አስተያየት
እንግዲህ መጽሐፍ ሲጻፍ የተወሰነውን ክፍል የሚቃወምና የሚደግፍም ሊኖር ይችላል። ስለዚህ ይሄ ለህዝቡ የምንተው ጉዳይ ነው። ግን ደግሞ ዶክተር አዲስ ዓለም በተለይ እኔ በምከተለው ፖለቲካ ላይ የተናደዱት አሁን አይደለም፣ ይሄ መታወቅ ያለበት ይመስለኛል። ለምን ቢባል መጽሐፌ ላይም ጠቅሻቸዋለሁ እኮ የኢትዮጵያ ሉዓላዊነት እናስከብር ሲባል በዛን ጊዜ ጠቅላይ ሚኒስትሩ ጋር ተሰልፈው ድምፅ የሰጡና የአልጀርሱ ስምምነት ተቀብለን መሬታችንን ለሻዕቢያ እናስረክብ ያሉ ሰው ናቸው። ይህ አስቀምጫዋለሁ መጽሐፌ። ሁለተኛ ምንም ርባና የሌለው ቦናፓርቲዝም የሚባል ንድፈ ሀሳብ ተነስቶ እኛን ለመምታት በተደረገው እንቅስቃሴም አንዱ ድምፅ የሰጡ ናቸው። ይህም አስቀምጫዋለሁ። እንግዲህ እኛ ጥያቄ አገር ክዳችኋል፣ ተንበርክካችኋል የሚል አንድ ጉዳይ አለ። ከዛም የተሻገረ ነገር አለ። እዚህ መጽሐፍ ነው የጠቀስኩት የሙስና ጉዳይ ማስቻለሁ። ምንጩ የማይታወቅ ሀብት ያላቸው የማዕከላዊ ኮሚቴ አባላት አሉ። ስለዚህ ይሄ አንድ በአንድ መመርመር አለብን የሚል አቅርበን ነበር። እንዲሁ በደፈና ሙስና ክራይሰሳዊ ብሎ መካሄድ ያለበትም ብዬ ነበር። ስለዚህ በዚህም የታመሙ ሰዎች አሉ የሚሰማቸው። አሁን ህወሓት አመራሩ በጣም ዲታ ሀብታም የሆኑ አመራሮች አሉ። ሌላው ህዝብ ግን የዕለት ኑሮ እንኳ መግፋት ያቃተው አለ። ስለዚህ እንደ አመራር እንደሚናደዱ ይገባኛል። መጽሐፌ ግን የትግራይን ህዝብ ትግል የሚያጎላ ደርግ በመጣላችን ትልቅ ፋይዳ እንዳለው የሚያጎላ ሻዕቢያንም ድባቅ መምታታችን ትልቅ ጉዳይ እንደሆነ ግን ደግሞ በሉዓላዊነት ጉዳይ ግን አመራሩ ብዙ ዝንፈቶች፣ ጉድለቶች እንደነበሩበትና እሳቸውም አንድ ተጠያቂ ስለሆኑ ቢናደዱ አይገርመኝም። ለነገሩ ስለ ትግራይ ከተነሳ እሳቸው ለትግራይ ህዝብ ተቆርቋሪ ሆነው እኔ የትግራይ ህዝብ ተቆርቋሪ የማይሆንበት ምንም መሰረት የላቸውም። ስለዚህ ይሄ ስለሆነ በዚህ የተከፉ ሰዎች ግን መጽሐፉን ሊያጠለጥሉ ከታጋይና ከህዝቡ እኔን ለመነጠል የቀየሱ ስልጣን ሆነ በስተቀር መጻፉ ብዙዎች በርካታዎቹ የደገፉት እሰይ ብለው መልእክት ያላኩልኝ መጻፉ በመጀመሪያ አዲስ አበባ ነው የተሸጠው። ሁለተኛ ትግራይ ነው የተሸጠው በብዛት። ትግራይ አንባቢዎችም የትግራይ ሰዎችም በጣም ደስ እንዳላቸውና ከዚህ ትምህርት መውሰድ እንዳለባቸው አረጋግጠውልኛል፣ ጽፈውልኛል። ጽሑፉን በእጄ ይገኛል። ጊዜው ሲደርስ ይወጣል።
ክብራትና ክብራን አድማጮች ስርጭታችን እስከ ምሽቱ አራት ሰዓት ይቀጥላል። ቀደም ብሎ የተከታተላችሁት የተቃዋሚው የአረና ትግራይ ሊቀመንበር አቶ ገብሩ አስራት በአማራጭ ሀሳብ ዙሪያ ከመቀሌው ዘጋቢያችን ግርማይ ገብሩ ጋር ያካሄዱትን ቃለ ምልልስ ነው። ከዚያ ከሳቸው ቀደም ብሎ የኢህአዴግን አማራጭ ሀሳቦች ወይም ድርጅታቸውን በመወከል ደግሞ ዶክተር አዲስ አለም ባሌማ ቀደም ብሎ ማነጋገሩ ይታወሳል። አሁን ወደ ተከታዩ ዝግጅት ነው የምናልፈው።
ከሞት ጋር በቅርብ ርቀት ስንተያይ ከኖርንበት አገር ወደ ትውልድ ቦታችን መምጣታችን አስደስቶናል ሲሉ ትናንት አዲስ አበባ የገቡ ከየመን ተመላሽ ኢትዮጵያውያን አስታውቀዋል። መንግሥት ለዚህ መሳካት ያደረገውን ጥረትም አመስግነዋል። ወደ አገራቸው ለመመለስ ከተመዘገቡት 4,000 ኢትዮጵያውያን እስካሁን ከ2,500 በላይ መምጣታቸውን የገለጡት የውጭ ጉዳይ ሚኒስትሩ ዶክተር ቴዎድሮስ አድሃኖም ቀሪዎቹንም ከአንድ ሳምንት ባነሰ ጊዜ እንደሚመለሱ ገልጠዋል።
እዚሁ አዲስ አበባ ተወልዳ ያደገችው ከድጃ መሐመድ ወደ የመን ያቀናችው የሁለተኛ ደረጃ ትምህርቷን እንዳጠናቀቀች ነው። የዛሬ 20 ዓመት እዚያው ትዳር መስርታም ህይወቷን ስትመራ ቆይታለች። እርሷና የሀገሬ ልጅ የምትለው ባለቤቷ አንድ ሴትና አንድ ወንድ ልጅ አፍርተዋል። ህይወታቸውን የሚመሩት ልጆቻቸውን የሚያሳድጉትም ባለቤቷ በልብስ ስፌት ሙያ፣ እርሷ ደግሞ ሰው ቤት ተቀጥራ በመስራት ነው። ዛሬ ግን የመን የቀድሞዋ የመን አይደለችም። የሁቲ አማጽያን ጦርነት፣ በሳውዲ የሚመራው ጥምር ኃይል አየር ድብደባ፣ ሰላም የራቃት ሞት የነገሰባት ሀገር አድርገዋታል። እናም ከድጃና ቤተሰቦቿ ለአመታት የኖሩባትን የመን ትተው ትናንት ማታ አዲስ አበባ ገቡ።
የመን ሁለተኛ ሀገራችን ነበረች። በተፈጠረው ችግር የተነሳ ነው አሁንም ሀገሩን ለቀን ልንወጣ የቻልነው። በአይሮፕላን መደብደብ ነበር። እኔ የነበርኩበት ቤት እንደውም ቤቱ ፈራርሶ የፍንጥቅጣቂ የጥይቱ የፍንዳታው ገብቶበታል ቤት ውስጥ። በዛ የተነሳ ልብሳችን እቃችንን ለቀን ነፍሳችንን ብቻ ያወጣ ነው። በዚህ ላይ ደግሞ ኢትዮጵያ ያደረገችልን ሁሉ ውለታ፣ ከባድ ውለታ፣ የሰው ነፍስ ማዳን ማለት ነው እና እንደገና እንደተወለድኩ አድርጌ ነው የቆጠርኩት። በአሁን ሰዓት ያለ መንግስት ለኢትዮጵያኖች እጅግ በጣም እየሰራ ነው ያለው። እጅግ በጣም ከተደበቀ ውስጥ እያወጣ በኤምባሲም በኩል በየመን በሚገኘው ኤምባሲ በኩል እየጠራ እየጨቀጨቀ በግድ ነው እንደውም ውጡ የሚል የነበረው እና እጅግ በጣም ነው የምናመሰግነው።
የከድጃ የመጀመሪያ ልጅ የሆነችውና እዚያው የመን ተወልዳ ያደገችው ሃናን ሙስጠፋ የ16 ዓመት ታዳጊ ናት። ጦርነቱ የፈጠረባት ስጋት፣ ያመጣባት የጤና ችግር ከፍተኛ መሆኑን ትናገራለች።
አሁን ልብ ትካም አለብኝ በጦርነቱ በፍርሃቱ። አገሬ እኔ መግባቴ ትልቅ ነገር ነው። ሁለተኛ አረብ ሀገር ለመሄድ አላስብም። አገራችን ላይ አፈር እንኳን የበላን እንኖራለን። የሰው ሀገር የሰው ነው። ምንም ቢሆን እንደ ሀገር አይሆንም። አንደኛ ሁለተኛ ደግሞ ለእኛ ኤምባሲ ያደረገልን የመን ያለው ኤምባሲ ትልቅ ነገር ነው የሰራልን ከሀገር ማውጣት። በዚህ ረብሻ ያለ የአሊ አብደላ ሳፍ የሚባል ቤት አጠቀቡ ነበረ ሲመታ መስታወት ኤምባሲ መስታወት ረጋገፈ። በዛም ያለው መሀል ረብሻ ማወጣን ለእኛ ትልቅ ትልቅ ወለታ ነው ያለብን ኤምባሲያችን።
እዛ ነው አንቺ ተወልደሽ ያደግሽ። አማርኛ ግን በደንብ አቀላጥፈሽ ነው የምትናገሪ።
የሀገሬ ቋንቋ እንጂ ተረሳለሁ። እናቴም ሀበሻ ነች፣ አባቴም ሀበሻ ነው፣ ደሜም ሀበሻ ነች። ትውልዴ ብቻ ነው አረብ ሀገር የሆነው እንጂ።
እዛ ያሉ ጓደኞች፣ ሀበሻ ጓደኞች ካሉሽ ሌሎች በምን ሁኔታ ላይ ነው ያሉት? ስጋቱ ምን ያህል ነው?
በጣም ያስፈራል። ለህይወቴ በጣም 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 ነው የሚያስፈራው። አንተና ሞት እንደዚህ ነው የምትተያየው። አሁን ግን እየወጡም አሉ፣ እዛም የቀረዋል። ኤምባሲ አሁን ሁሉ ነገር ያደርጋሉ ሊያወጣቸው። እግዚአብሔር ከእነሱ ጋር ይሁን። ምን እናደርገው የለንም። እኛም እንደወጣ እነሱም ይወጣሉ። ይሄ እርግጠኛ ሁኛ አወራል።
እስቲ አንቺ ንገሪ፣ ጓደኞች ነበሩሽ እዛ? እነማን እነማን ለምሳሌ ያሳስቡሻል ባለመውጣታቸው? የአንቺ እኩዮች ታዳጊ ወጣቶች
ብዙ አሉ። ስምባልጠራም ብዙ 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 እዛ የተወለዱትና ሐናን አሉ፣ ሶሳም ይባሉ አሉ፣ ፍሪያል፣ ሳራ ብዙ አሉ። አሁን ግን ሽግሩ ኤርትራውያኖች አሉ ጓደኞች። አሁን እዛ
ያንም ኤርትራውያንም
አሉ፣ ግን ማውጣት አይችሉም ወደዚህ።
ለምን አይችሉም?
ኤርትራውያኖች ነው ደግሞ ወደዚህ ከገቡ ወደ ሀገራቸው መግባት አይችሉም። በዚህ ምክንያት እዛ የቀሩ አሉ፣ እንባ ያለቀሱ አሉ። በዚህ የኢትዮጵያ ኤምባሲ ቢተባበራቸውና በምንም አድርጎ ቢያወጣቸው ደስ ይለኛል።
የኤርትራ ኤምባሲ እንደዛ ያደርግ አይደለም?
አይደለም፣ እሱ ተኝቷል። ህዝቡም የት እንዳለም አያውቅም።
የኢትዮጵያ የውጭ ጉዳይ ሚኒስትር ዶክተር ቴዎድሮስ አድሃኖምና ሌሎች የሚኒስቴሩ የስራ ኃላፊዎች እነ ከድጃን ጨምሮ ትናንት ቦሌ ዓለም አቀፍ አውሮፕላን ማረፊያ ለደረሱት 260 ኢትዮጵያውያን አቀባበል አድርገዋል። ዶክተር ቴዎድሮስ ለቪኦኤ ሲናገሩ ኢትዮጵያውያኑን የማስመለሱ ሂደት በመልካም ሁኔታ እየተካሄደ መሆኑን አብራርተዋል።
260 ገብተዋል ዛሬ። እስካሁን ወደ 2504 መሰለኝ የገባው 2524። ስለዚህ ጥሩ ነው። ኦፕሬሽኑ ከጀመረ ካለፈው እሁድ በተለይ ከየመን በጣም እየተፋጠነ ነው። በየቀኑ እናስመልሳቸው አሉ። ከእሁድ ጀምሮ አላቋረጠም።
ከመመዝገብ ይጀምራል ይመስለኛል ሂደቱ፣ እንዲመለሱ የማድረጉ በፈቃደኝነት እንዲመለሱ የማድረጉ እሱ ምን ይመስላል? የሚመዘገቡ ሰዎች ቁጥርስ እየጨመረ ነው ወይ?
አዎ፣ የሚመዘገበው ቁጥር እንግዲህ በተለያየ መልኩ በሚዲያ በሶሻል ሚዲያም በሜንስትሪም ሚዲያም አስተላልፈን ነበር ስልክ ቁጥሮች እና እሱን ተጠቅሞ ተመዝግበው ከኤምባሲው ጋር ተገናኝተው ኤምባሲው እያዘጋጀ እየላካቸው ነው። ሶ ጥሩ ነበር ምዝገባውም። ችግሩ የነበረው መጀመሪያ ኦፕሬሽን ከጀመርን በኋላ ኤርፖርቱ ተመቶ ነበር። ስለዚህ ማስወጣት አልቻልንም። እንደተጠገነ ደግሞ እንደገና እናስወጣልን ስንል እንደገና ተመታ። ስለዚህ አስጠግነው እስኪጠብቁ እንደገና መጠበቅ ነበረብን። ሶ እነዚህ የፈጠሩት መዘግየት ነበር። አሁን ግን የተመዘገቡትን በሙሉ በተወሰኑ ቀናት ውስጥ እንጨርሳለን ብለን ነው የምናስበው።
ቁጥሩ ካለዎት ዶክተር ቴዎድሮስ ምን ያህል ናቸው የተመዘገቡት? በምን ያህል ጊዜ ያልቃል?
እስካሁን የተመዘገቡት መጀመሪያ የነበረው 3100 ነው። ማስወጣቱን ማፋጠን ስንጀምር ይህን ተጨማሪ እየተመዘገቡ ነው። አሁን ያለኝ ወደ 4000 አካባቢ ተመዝግበዋል። ከዛ ውስጥ 2500 መጥተዋል። ተጨማሪዎቹን ደግሞ እንግዲህ በአጭር ጊዜ ውስጥ ለማምጣት ነው እየሰራን ያለ ነው።
የመን እንግዲህ አስቸጋሪ ሁኔታ ውስጥ ነው ያለችው እና አንዳንዶቹ ኢትዮጵያን የመድረስ ችግር አጋጥመዋል ወይ? ያሉበት ቦታ ድረስ ሄዶ የመመዝገብ እነሱ እንዲመለሱ የማድረግ
እሱ ነው ከባድ የሚያደርገው። ጦርነት ስላለ እነሱም ከቦታ ቦታ መዘዋወር አይችሉም። ስለዚህ እሱ ነው ችግር የሚፈጥረው። ነገር ግን ኤምባሲያችን እዛ ነው ያለው። አምባሳደሩን ጨምሮ ሁሉም ዲፕሎማቶች አልወጡም። ህዝቡ ሳይወጣ እኛ መውጣት የለብንም ነው ያሉት። ይሄ ጥሩ ውሳኔ ነው። ያ ብቻ ሳይሆን ጥሩ የኮሚኒቲ የኢትዮጵያን ኮሚኒቲ አባላት አሉ የሚያግዟቸው። እንደዚህ እነሱ በተቻለ መጠን እያበረታቱ እንዲወጡ እያደረጓቸው ነው። ከዚህ ከሰንዓ በስተቀር ግን ከኤደንም እንደዚሁ ተጨማሪ በቅርብ ቀናት ውስጥ እንደዚሁ እንጀምራለን። ከኤደን ወደ ሰንዓ መውሰድ ስለማይቻል የኤደን ያለውን ደግሞ ለብቻ ማለት ነው።
የተመዘገቡት ኢትዮጵያውያን በሙሉ ከአንድ ሳምንት ባነሰ ጊዜ ሊመለሱ እንደሚችሉ የውጭ ጉዳይ ሚኒስትሩ ጠቁመዋል። ኢትዮጵያውያኑ የሚመለሱት በቅድሚያ ከየመን ወደ ሳዑዲ አረቢያ ከተወሰዱ በኋላ መሆኑንም አስረድተዋል። ከተመላሾቹ አብዛኛዎቹ በቀጥታ ወደ የቤተሰቦቻቸው መሄድ እንደሚፈልጉ የገለጹት ዶክተር ቴዎድሮስ ማቆያ መዘጋጀቱን ግን ጠቅሰዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
አድማጮች፣ ወደሚቀጥለው የመጨረሻ ቅንብር እናልፋለን። ሐኪሞን ይጠይቁ። አሉላ፣ ያንተ ዝግጅት ነው ዛሬ። ምንድን ነው
አዲሱ
በሽታ ላይ ማን ሐኪም?
ሐኪሙን ይጠይቁ ዛሬ በወቅታዊ ርዕሰ ጉዳይ ላይ ነው ያተኮረው። ወቅቱ እንደምታውቀው በዚህ በዩናይት ስቴትስ በተለይ ሞቃትና ለአለርጂ ስሜቶች ህሙማን የሚጋለጡበት ነው። ብናኞች፣ ከአየሩ ጋር የተገናኙ ጉዳዮች፣ ችግሮች የሚፈጠርበት ነው እና ወቅቱን በተመለከተ በአለርጂ ጉዳይ የአንገት በላይ ልዩ ባለሙያው ዶክተር በላቸው ተሰማን የብዙ ጊዜ ደንበኛችን ናቸው። እሳቸውን ያነጋገርኩት ለመሆኑ አለርጂ ምንድን ነው? ከመሰረቱ እንነሳለን።
አሉላ አመሰግናለሁ። ደግሜ መጥቼ ከአድማጮቻችን ጋር እና ከአንተ ጋር ውይይት እንዳደረግ እድል ስለሰጠኝ የምንነጋገርበት እንግዲህ አለርጂ የሚከሰተው ሰውነታችን ከውጪ ካሉ ነገሮች ወይም ሰውነታችንን ያሉትን ነገሮች እንደ መጥፎ ወይም እንደ ባክቴሪያ ወይ እንደ ሌላ አይነት ነገር አይቶ በሚያይበት ጊዜ ሰውነታችንን እነዚህን ነገሮች ለመዋጋት የሚያደርገው ጦርነት ነው በቀላሉ። እነዚህ ነገሮች ምን ሊሆኑ ይችላሉ ብለን ብናይ እንደ ምንበላው ምግብ አለርጂ ሊኖርብን ይችላል። ከውጭ ያሉት እነዚህ ፖለኖች ወይም ከዛፍ ላይ የሚበኑት ብናኞች ሊሆኑ ይችላሉ። የተነሳው ከመዳኒት አለርጂ ሊኖረን ይችላል። እና በሰፊው አለርጂ ምንድነው? ሰውነታችን ከውጭ የሚያገኘውን ነገር እንደ መጥፎ ነገር አይቶ በሚያርገው
ለመዋጋት የሚያርገው ምላሽ ነው ማለት ነው።
እንደሱ ነው በቀላሉ ለማየት እንደዚህ ነው። እና ያው ያ ምላሹ ከትንሹ እስከ ሰፊው ሆኖ ሊታይ ይችላል።
ዶክተር በላቸው አለርጂ ምንድነው? በምንስ ይከሰከሳል የሚለውን መሰረታዊ ጭብጥ አስይዘውናል። ምን አይነት ዋና ዋና የአለርጂ ቀስቃሽ ነገሮች ይታወቃሉ? በተለይ ካንገብ ላይ የአለርጂ በሽታን በመቀስቀስ
እንግዲህ አሉላ አንዳንድ ጊዜ በህክምና ውስጥ ስናይ አንዳንድ ጊዜ የባንገት በላይ ብቻ ስናተኩር እምናስበው ምንድነው ይሄ ነገር አለርጂው የባንገት በላይ ያለውን በሽታ የሚቀሰቅሰው የአንገት በላይ በሽታ ብቻ ነው ብለን ማየት እንችላለን። ከዚህም አልፎ ደግሞ ከአንገት በላይ ጋር ግንኙነት የሌላቸው ነገሮች የአንገት በላይ ያሉትን በሽታዎች ሊቀሰቅሱ ይችላሉ። ለምሳሌ አሁን በጊዜያዊ ወይም ወቅታዊ በሆነ ችግር በምናይበት ጊዜ ይሄ በአበባ ወይ ከዛፎች ላይ የሚመጡት ብናኞች አፍንጫ ውስጥ ያለውን አለርጂ ሊያስጀምሩ ይችላሉ። ይሄ አፍንጫ ውስጥ ያለው አለርጂ አንዳንድ ሰዎች አስማቸውን ሊያስነሳባቸው ይችላል። እና የአንገት በላይ በሽታና ማለት አፍንጫ ውስጥ ያለው የሳይነስ ችግርና አስም የተገናኙ ናቸው። ምክንያቱም ሰውነት ውስጥ ያለው እንደ ቅድም እንዳልነው ጦርነት በሚጀመርበት ጊዜ ያ ጦርነት አፍንጫ ብቻ ወጋለው ብቻ ብሎ አይደለም የሚነሳው። አንዴ ይሄ ጦርነቱ ምንድነው በኢንፍላሜሽንም ብለው ይሄ ኢንፍላሜሽን በሚነሳበት ጊዜ
ወይ ቁስለት ማለት ነው
ቁስለት እብጠቱ በሚነሳበት ጊዜ አፍንጫ ሊያሳብጥ ይችላል፣ ጉሮሮ ሊያሳብጥ ይችላል፣ ሊከረክር ይችላል፣ ብዙ ፍሳሽ ሊያፈስ ይችላል፣ ሳምባ ሊያሳብጥ ይችላል፣ እሱ ደግሞ ሳል ሊያመጣ ይችላል። እና በሰፊው ማየት አለብን። አንዳንድ ጊዜ ማለት አፍንጫ ውስጥ ያለው ችግር ወይም ከአንገት በላይ ያለው ችግር ሌላ ነገሮችም ሊያስነሳ ይችላል ማለት ነው።
የአለርጂ ህመም ሲቀሰቀስ በተለይ ከአንገት በላይ ያሉትን እንዳሉት የተለያዩ የሰውነት ክፍሎችን የሚመለከቱ ሁኔታዎችም የአንገት በላዩን የጤንነት ሁኔታ ሊያናጉ ወይም ሊያቃውሱ እንደሚችሉት ሁሉ በምልክትነት ደረጃ ከሌሎች የአንገት በላይ በሽታዎች ለይተው ሰዎች እንዲያውቋቸው ይሄ በእርግጥም ከአለርጂ ጋር በተያያዘ የተቀሰቀሰ ነው ተብሎ ተለይቶ እንዲታወቅ ምን አይነተኛ ምልክቶች አሉ? ከጉንፋን ወይም ከቅዝቃዜ ጋር ወይንም ከሌሎች የአንገት በላይ በሽታዎች ጋር በተያያዘ የመጣ ሳይሆን አለርጂ የቀሰቀሰው ነው ብለው እንዲያስቡ እንደው በአመላካችነት ሊነገሩ የሚችሉ ካሉ?
ይሄ በጣም ጥሩ ጥያቄ ነው። እንዲያውም በብዙ በሽተኞች ላይ የሚከሰተው ችግር ነው። ማለት ሰዎች አንዳንድ በሽታ በሚኖርባቸው ጊዜ ይሄ አለርጂ ነው፣ አለርጂ ተነስቶብኛል ብለው ችላ ሊሉት ይችላሉ። ስለዚህ አለርጂ በሚመጣበት ጊዜ አንዳንድ ጊዜ መኮርኮር ይኖራል፣ አፍንጫ መደፈን ሊኖር ይችላል፣ ፈሳሽ ወይም አይን ሊበላ ይችላል፣ ማለት ሊያሳሽ ይችላል። የሚወጣውም ፍሳሽ ወይ ከአፍንጫ የሚወጣው ፍሳሽ ቀለም የለውም። ብዙ ጊዜ የአለርጂ ሲሆን አይን ሊያብጥ ይችላል፣ ቆዳ ሊያብጥ ይችላል። ችግሩ ምንድን ነው? እንደዚህ አይነት ችግሮች በሚከሰቱበት ጊዜ ከአንገት በላይ ሐኪም ወይ የፕራይመሪ ኬር ዶክተር የመጀመሪያ የሚታየውን ሐኪሞች አይቶ ቼክ መደረግ አስፈላጊ ነው። ምክንያቱም ይሄ እንዳልኩት ያ የሚከሰተው ጦርነት ኢንፍላሜሽን ያል ነው ቅድም
የሰውነት ቁስለት ወይም እብጠት ሁኔታ ማለት
የሰውነቱ እብጠቱ የኛ ሰውነት አለርጂ ሆነ ወይም ሌላ ቁስል ሆነ ወይም ሌላ አይነት በሽታዎች የኛ ሰውነት ይሄ የሚጀምረውን ጦርነት ልዩነት ስለማያውቅ መጠንቀቅ አለብን። ነገር ግን ወቅት በሚቀየርበት ጊዜ ሁላችንም እኔም ራሴ አሁን አለርጂ አለብኝ፣ ስለዚህ ማስነጠስ የምንጀምር ከሆነ አፍንጫችን የሚደፈን ከሆነ ፈሳሽ አፍንጫችን ውስጥ ፈሳሽ የሚፈስ ከሆነ ጆሮአችንን የሚበላን ከሆነ ጉሮሯችንን የሚበላን ከሆነ ይሄ የአለርጂ ምልክት ነው። ግን ደግሞ ከዛ በላይ አልፎ እነዚህ ነገሮች የሚቀየሩ ከሆነ ይሄ አለርጂ ብቻ ነው ተብሎ መተው ጥሩ ነገር አይደለም።
ስለዚህ በባለሙያ በርግጥ ተለይቶ እንዲታወቅና ካለርጂ ውጪ ያለ በሽታም ካለ በአግባቡ በጊዜው እንዲረዳ ማድረግና ጥንቃቄውን መውሰድ ህሙማኑ ትኩረት ሊሰጡት የሚገባ ጉዳይ ነው ያሉን ነው።
ልክ ነው
ዶክተር በላቸው። በበሽታ አይነትነት ከአንድ በላይ ካለርጂ ጋር የተያያዙ ያፍንጫ፣ የጉሮሮና የጆሮ በሽታዎች ብዙ ጊዜ ሲነሱ ይሰማልና በበሽታ አይነትነት ሊጠቀሱ የሚችሉ ምናልባት የሚያሳዩት ምልክቶች ተቀራራቢም ቢሆኑ አለርጂን አያይዘው የሚመጡ የበሽታ አይነቶች ዋና ዋና የሚባሉትን ሊገልጹልን ይችላሉ?
በፊት
አድማጮች፣ ሰዓታችን አበቃ። በሚቀጥለው ፕሮግራም ቀሪውን ይዘን እንመለሳለን። አሁን የትግርኛ ስርጭት ይቀጥላል። በእኛ በኩል ሰላም፣ ደህና ደሩ። Thank you.